የኢትዮጵያው ገዢ ፓርቲ ኢህአደግና ተቃዋሚ ድርጅቶች ተቀምጠው ለመደራደር በያዙት እቅድ መሰረት የቅድሚያ ውይይት ሲያካሄዱ ከቆዩ በኋላ መድረክና ሰማያዊ ፓርቲ ከድርድሩ ራሳቸውን ማግለላቸውን አሳውቀዋል። ሌሎቹ ተቃዋሚ ድርጅቶች ግን በድርድሩ ስነ ምግባር ላይ ለስምንተኛ ዙር ሲነጋገሩ ከቆዩ በኋላ ልዩነቶቻቸውን አስመዝግበው የዋናውን ድርድር መጀመር እየጠበቁ መሆናቸውን ገልጸዋል። አቶ አሰፋ ሀብተወልድ የመላ ኢትዮጵያ አንድነት ድርጅት ተቀዳሚ ምክትል ፕሬዚደንትና ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር አቋሞቻቸውን ባለፈው ቅዳሜ በቀረበው ቃለ መጠይቅ አብራርተዋል። ዛሬ ደግሞ ከአቶ ልደቱ አያሌው የኢትዮጵያ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ አባል ጋር የተደረገውን ቃለ መጠይቅ እናቀርባለን። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ መድረክ አራት ድርጅቶችን የወከለና ሰፊ ተሞክሮ ያለው ባለፈው ምርጫም ለምሳሌ ከኢህአደግ ቀጥሎ ብዙ ተወዳዳሪዎችን ያቀረበ በመሆኑ ለየት ያለ ቦታ ማግኘት እንዳለበት በመግለጽ ኢህአደግም ሆነ ሌሎች ድርጅቶች እውቅና እንዲሰጡት ያስፈልጋል ማለታቸው ይታወሳል። ከ21 ፓርቲዎች ጋር እንዴት መደራደር እንደሚቻልም አይታወቅም ብለዋል። ሶስቱን ሰዎች ያነጋገረቻቸው አዳነች ፍስሐዬ ናት። አቶ ልደቱ ፕሮፌሰር በየነ ጴጥሮስ ላነሷቸው ነጥቦች ምላሽ በመስጠት ይጀምራሉ።
ሁለቱን ለያይቶ ማየት ጠቃሚ ይመስለኛል። 21 ድርጅቶች ለድርድር መቅረባቸው እርግጥ ነው የድርድሩን ሂደት አስቸጋሪ ያደርገዋል። ስለዚህ ኢዴፓም የነገር አሳስቦት ድርድሩ ከመጀመሩ በፊት አንድ መግለጫ አውጥቶ ነበርና ኢህአዴግ ያው ገዢ ፓርቲ ነው፣ አንድ ድርጅት ሆኖ ይደራደራል። ተቃዋሚዎች ሲቻል አንድ ኮሚቴ ነገር አቋቁመን በጋራ መደራደር የምንችልበት ሁኔታ ቢፈጠር፣ አንድ መሆን እንኳ ካልቻል ቢያንስ ሁለት ወይም ሶስት ሆነን ከምንቀራረበው ጋራ ተባድነን እንቀርብ የተሻለ ነው የሚሆን። አለበለዚያ 21-22 ድርጅት በአንድ የድርድር ጠረጴዛ ዙሪያ የሚያደርገው ድርድር አስቸጋሪ ይሆናል የሚለውን ነገር እኛም እንጋረዋለን። ይሄን መግለጫ ካወጣን በኋላ አንድ አምስት ፓርቲዎች የመግለጫችንን መንፈስ አምነውበት በድርድሩ ሂደት እየተማከሩ ከኛ ጋር ለመስራት ቢያንስ በቃል ደረጃ ስምምነት ላይ ደርሰን እስካሁን በነበረውም ሂደት እየተማከርን ድርድሩን ለማካሄድ እየሞከርን ነው። የመጀመሪያው ግን መድረክ የተለየ ቦታ የሰጠው ኢትዮጵያ ውስጥ ያለው ጠንካራና ሀቀኛ ተቃዋሚ መድረክ ብቻ ነው እና ከኢህአዴግ ጋር ብቻችን ልንደራደር ይገባል የሚል ጥያቄ ነበር። አሁን ትንሽ ስለዘብ ብሎ ደግሞ የተሻለ ቦታ ሊሰጠን ይገባል የሚል አባባል ነው የቀረበው። ይሄ የተቀባይነት የሚያገኝ አስተሳሰብ አይደለም። እርግጥ ነው መድረክ የአራት ፓርቲዎች ጥምረት ነው። አራቱ ፓርቲዎች ከፈለጉና ይጠቅመናል ካሉ በአራት ፓርቲ ገብተው መደራደር ይችላሉ። አይጠቅመንም አንድ ላይ መደራደሩ ይጠቅመናልም ካሉ አንድ ሆነው ሊደራደሩ ይችላሉ። ያ የነሱ ምርጫ ነው። ነገር ግን ትንሽ ደስ በማይል መልኩ እኛ ጠንካራ ነን፣ እኛ የተሻለ ነን፣ እኛ ልምድ አለን፣ ብቻችን ከኢህአዴግ ጋር እንደራደር የሚለው ጸረ ዲሞክራሲ የሆነ አስተሳሰብ ነው። ኢህአዴግም የተጠላበት አንዱ ምክንያት ይሄ ነው። እንደውም ኢህአዴግ ተሽሏል። አሁን በብሔራዊ ደረጃ እውቅና ያገኙ ፓርቲዎች ሁሉ እንዲደራደሩ ነው የፈቀደው። ከሁሉም ጋር እደራደራለሁ ነው ያለው። አንድ ተቃዋሚ የሆነና ለዲሞክራሲ ይታገላል የሚል ፓርቲ እኔ ብቻዬን ከኢህአዴግ ጋር እደራደር ወይም የተሻለ ቦታ ይሰጠኝ ብሎ መጠየቅ አንድ ዲሞክራቲክ የሆነ አስተሳሰብ ነው። ኢህአዴግም አይቀበለውም። ኢህአዴግ ብቻ አይደለም፣ ኢህአዴግ እንዲቀበለው እኛ እንቀበለው። ስለዚህ በድርድር ዙሪያ የሚቀርቡ ፓርቲዎች ሁሉ በእኩልነት መንፈስ መብታቸው ተከብሮ መደራደር አለባቸው።
ከዛ ጋር ተያይዞ እንግዲህ የሚሉት ምንድን ነው እነዚህ አነስተኛ ድርጅቶች ምን ያህል ድጋፍ እንዳላቸው አይታወቅም፣ በተቃውሞም ቢሆን ምን ያህል አስተዋጽኦ እንዳላቸው አይታወቅም እና በዛ ደረጃ መታየትም ተገቢ እንዳልሆነ አድርገው ነው እንግዲህ የሚናገሩት።
እንግዲህ ማን ጠንካራ ነው ማን ደካማ ነው እዛ ክርክር ውስጥ መግባት አልፈልግም። መለኪያ ይሆን የነበረው በህዝብ ተመርጠን ተወካዮች ምክር ቤት ወይም ክልል ምክር ቤት መቀመጫ ቢኖረን ያን መቀመጫ ጠቅሶ እኔ የተሻልኩ ነኝ ማለት ይቻላል። በኢትዮጵያ ፖለቲካ በመቆየት ረገድ ብዙ ዓመት አስቆጥር ያለው ከሆነ ሌላ ጉዳይ ነው። በአባላት ብዛት፣ በህዝብ ድጋፍ ሁላችንም የተሻለ ጥንካሬ ያለን ብለን እናምናለን። አንዳችን ከሌላችን ጋር ስንነጻጸር ግን በመሰረቱ ኢትዮጵያ ውስጥ ያለን ተቃዋሚ ፓርቲዎች አሁን በእኔ እምነት ለኢትዮጵያ ህዝብ ትግል የሚመጡን ጥንካሬ ያለን ብዬ አላምንም። ሁላችንም ደካሞች ነን። እየታገልን ያለነው ገና ለመጠናከር ነው። እነ ዶክተር በየነ የሚመሩትን ፓርቲ አንዳችንም ከሌላችንም እናወዳድር ካል እኛ ከነሱ እንሻላለን እንልበትም ብዙ ነገር መጥቀስ ይቻላል ግን ጠቃሚ ነው ብያለሁ። ስለዚህ አዎ ፕሮፌሰር በየነ ረጅም አመት የኢትዮጵያ ፖለቲካ ውስጥ ቆይተዋል። እሳቸው የመሯቸው የፖለቲካ ድርጅቶች ሁሉ ከጊዜ ወደ ጊዜ እየተዳከሙ የኢትዮጵያ ፖለቲካ ቦታ እያጡ ሲሄዱ ሲጠናከሩ አላየንም። ግን ዋናው መታየት ያለበት መርሁ ነው። አንድ ፓርቲ ባህሪያ ተመዝግቦ ክራይቴሪያውን አሟልቶ ፈቃድ እስካገኘ ድረስ ማክበር አለበት። እውቅና አለው። እንዲህ አይነት አስተሳሰብና መርህ የሚያራምድ ተቃዋሚ ፓርቲ ደግሞ ነገ መንግስት የመሆን እድል በታሪክ አጋጣሚ ቢያገኝ የሌሎችን መብት ሊያከብር አይችልም፣ ይጨፈልጋል። መብታቸው ነው ጥሎ መውጣት። ያን እናከብራለን፣ ግን ለአገር አሁን ኢትዮጵያ ላለችበት ተጨባጭ ሁኔታ ግን ይጠቅማል ብለን አናምንም። ኢህአዴግም አምባገነና የሆነ አስተሳሰቡን ትቶ ለዘብ ብሎ ከተቃዋሚዎች የሚቀርበውንም ሀሳብ ለመቀበል ክፍት መሆን አለበት። ተቃዋሚዎቹም ደግሞ በሆደ ሰፊነት እያንዳንዱ ሀሳብ የምናቀርበው ሀሳብ ተቀባይነት እንዲያገኝ ሳይሆን የሀገርና የህዝብ ጥቅም የሚገኝበትን ነጥብ ላይ ትኩረት አድርገን ሲሪየስሊ መወያየት አለብን።
እንግዲህ ቅድም ያነሱት ጉዳይ አለ። እናንተ በበኩላችሁ አምስት ድርጅቶች ጋር እየተመካከራችሁ እንደምትሰሩ በዚህ በድርድር ጠቀስ አድርገዋልና አንደኛ እነማን ናችሁ? ሁለተኛ ደግሞ በምን መልክ?
ያው እንግዲህ ፓርቲዎቹ ሰማያዊ ፓርቲ፣ መኢአድ፣ ኢዴፓ፣ ኢራፓ እና መኢዴፓ የሚባል ፓርቲ እንዲሁም አንድ ሌላ ተጨማሪ ስድስተኛ ፓርቲ በሂደቱ ውስጥ ብሮ ጀምሮ እንደነበር አውቃለሁ። እና እነዚህ አምስት ወይም ስድስት ፓርቲዎች መጀመሪያ ለምሳሌ በድርድሩ ሞዳሊቲስ ላይ አማራጭ ሀሳብ እንድናቀርብ ሲወሰን አምስቱ ድርጅቶች ተነጋግረን የጋራ ሀሳባችን ጨምቀን የጋራ ጥያቄ ነው ያቀረብነው። በዛ ዙሪያ ሌሎቹ ፓርቲዎችም እንዲሳተፉ ጠይቀን ነበር። ግን አንዳንዶቹ ፓርቲዎች ሌላ እንደዚሁ 11 ፓርቲ የሚሆኑ የራሳቸውን ጥምረት ፈጥረው በተመሳሳይ ሁኔታ ማቅረባቸውን አውቃለሁ። በተናጠል ብቻውን ያቀረበው መድረክ ነው። ከዛም በኋላ በነበረው ሂደት በሞዳሊቲው ላይ በተደረጉት ውይይቶች ሁሉ እየተገናኘን እየተነጋገርን በሁሉም ነገር ላይ ልንስማማ ስለማንችል በሚያስማሙን ጉዳዮች ላይ እየተመካከርን ነው። አሁን እንግዲህ ሰማያዊ ፓርቲ ድርድሩን አቋርጬ ወጥቻለሁ ብሏል። ከዛ ውጭ ያሉት ፓርቲዎች ግን አሁንም በተመሳሳይ ሁኔታ በቀሪዎቹ በዋናው አጀንዳ ጉዳይ መነጋገራችን ይቀጥላል ብለን ነው የምናስበው። ይሄ ብቻ አይደለም፣ በእኛ እምነት ተቃዋሚ ጎራ እንደ ጎራ እንደዚህ አይነት ጠንክር ያለ መድረክ ፈጥረን እየተነጋገርን ብንገባ በድርድሩ ስምረት በድርድሩም ሂደት ደግሞ ውጤት ለማግኘት ይጠቅመናል ብለን ነው የምናስብ።
እሺ፣ እንግዲህ አቶ ልደቱ አያሌው ወደ ማገባደድ ነንና እስካሁን ያልተጠቀሰ ለመናገር የሚፈልጉት ነገር ካለ?
ብዙም አዲስ ነገር ለማለት አይደለም፣ ግን ምንድን ነው አገራችን ከሰባት ከስምንት ወር በፊት የነበረችበት ሁኔታ ግልጽ ነው ለማንም ኢትዮጵያዊ። በታሪካችን አይተነው የማናውቀው ብጥብጥ ፍጅት ነው ኢትዮጵያ ውስጥ የተከሰተው። ይቺ ሀገርም ደግሞ በዲሞክራሲ ስርዓት እየተመራ ሆኖ ካለች ከ25 ከ26 ዓመት በኋላ አሁን በአስቸኳይ ጊዜ አዋጅ ነው እየተመራች ያለችው። ህዝቡ ውስጥ አገሪቱ ውስጥ የተፈጠረው የፖለቲካ ቅራኔ በሰከነ ውይይትና ድርድር በሰጥቶ መቀበል ሂደት መለዘብ ካልቻለ፣ መፍትሄ ማግኘት ካልቻለ የዚች ሀገር መጻኢ ህልውና አደጋ ውስጥ ነው ያለው። ስለዚህ እኔ ህዝቡ የበለጠ ትኩረት ሰጥቶት እዚህ ድርድር በፖለቲካ ፓርቲዎቹ ላይ ጫና መፍጠር አለበት የሚል መልእክት ነው አስተላለፍ የምፈልግ።
እሺ፣ እንግዲህ አቶ ልደቱ አያሌው ለሰጠኝ ማብራሪያ በጣም አመሰግናለሁ።
እኔ ምድሉ ስለተሰጠኝ በጣም ነው አዳነች ማመሰግናለሁ።